በዓለም ላይ የመጀመሪያው የኤችአይቪ ቫይረስ ተጠቂ ከተመዘገበ 4-10 ዓመታት ተቆጠሩ። በእነዚህ ዓመታት የሕክምና ዘርፉ ባደረገው ያላሰለሰ ጥረት በሽታውን በከፍተኛ ሁኔታ መቀነስ ቢቻለም አሁንም በዓለም ላይ ከ40 ሚሊዮን በላይ ሰዎች ከቫይረሱ ጋር የሚኖሩ ሲሆን ከነዚህ ውስጥ ከግማሽ በላይ የሚሆኑት በምስራቅና ደቡብ አፍሪካ ውስጥ የሚኖሩ ናቸው። ባለፈው ዓመት ብቻ በዓለም ላይ ከ630,000 በላይ ሰዎች በኤድስ በሽታ የሞቱ ሲሆን 260,000 የሚሆኑት በአፍሪካውያን ናቸው። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። የሳምንታዊ የጋቢና መሰናዷችን ጀምሯል። የዛሬው የጋቢና መሰናዷችን ባለፈው ሳምንት በዓለም ዙሪያ ታስቦ የዋለውን የኤችአይቪና ኤድስ የግንዛቤ ማስጨበጫ ቀን ምክንያት በማድረግ ኤችአይቪ ኤድስ ኢትዮጵያ ውስጥ ያለበትን ሁኔታና ወረርሽኙን ለማጥፋት እንቅፋት የሆኑ ምክንያቶችን በጥልቀት ይመለከታል። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ በቅንብሩ አብሮን ያመሻል። በትግራይ ክልል ከጦርነቱ በኋላ የኤችአይቪ ስርጭት በእጥፍ መጨመሩን በክልሉ የተካሄደ ጥናት ጠቅሶ የክልሉ ጤና ቢሮ አስታውቋል። ለቫይረሱ ስርጭት መጨመር የሴቶች መደፈር፣ በኢኮኖሚ ችግር፣ በወሲብ ንግድ ላይ የተሰማሩ ሴቶች መበራከትና የነዋሪዎች ከቀይ መፈናቀል በምክንያትነት ተጠቅሰዋል። የቫይረሱ ስርጭት በተለይ በከተሞችና በተፈናቃዮች መጠለያ ማዕከላት ከፍተኛ እንደሆነም ተገልጿል። በዚህ ዙሪያ ዘጋቢያችን ሙልጌታ ጽብሃ ያደረሰን ቀዳሚው ነው።
በትግራይ ክልል ከጦርነቱ በፊት ኤችአይቪ ኤድስን ለመከላከል በመንግስት ትኩረት ተሰጥቶት ይሰራ ስለነበረ የስርጭቱ መጠን እየቀነሰ ነበር ሲሉ የክልሉ ጤና ቢሮ የኤችአይቪ መከላከልና መቆጣጠር ስራ ሂደት አስተባባሪ አቶ ፍስሐ ብርሃነ ለአሜሪካ ድምፅ ገልጸዋል።
ህብረተሰቡን በማነሳሳት በማስተማር የተለያዩ የመከላከያ ማቴሪያሎችን በማቅረብ ከዛም አልፎ በተለይ መድኃኒት ራሱ እንዲመጣ ተደርጎ በደማቸው ኤች አይ ቪ ያለባቸው ወገኖች መድኃኒት እንዲጠቀሙና በኤች አይ ቪ የሚመጣውን ሞት ወደ ዝቅተኛ ደረጃ የደረሰበት ሁኔታ ነው ነበር።
አቶ በሪሁን አባይ በትግራይ ክልል ለቫይረሱ የተጋለጡ ሰዎች የሚያሰባስበው ኤች አይ ቪ ፖዚቲቭ ጥምረት የተባለው የበጎ አድራጎት ድርጅት ዳይሬክተር ናቸው። በደማቸው ኤች አይ ቪ መኖሩን ያወቁት ከ25 ዓመታት በፊት መሆኑን የገለጹት አቶ በሪሁን በእነዚህ ዓመታት ማህበረሰቡ ራሱን ከቫይረሱ እንዲከላከል በማህበር ተደራጅተው ሲያስተምሩ መቆየታቸውን ገልጸዋል።
92 ዓመተ ምህረት ነው ቫይረሱ በደም ውስጥ እንዳለ ያወቁት። የዛኔ ግንዛቤም ብዙ አልነበረም። አስቸጋሪ ሁኔታም ነበር። መግለልና መድሎ የተስፋፋበት ጊዜ ነበር። አስቸጋሪ ሁኔታ ነበር እና ያንን እስካሁን ድረስም የመቆየት ሚስጥርም እዛ ማህበራት ውስጥ ገብቼ ትምህርት በመስጠት እኔ የነገርኩት ሰው በእኔ ላይ እንዲያማ ጊዜ አይኖረውም፣ ራሴ የነገርኩት። ስለዚህ ያንን የፈጠረው ይመስለኛል። እስካሁን ድረስ ያው አለን ማለት ነው።
ከጦርነቱ በኋላ በክልሉ የቫይረሱ ስርጭት በእጥፍ መጨመሩን የክልሉ ጤና ቢሮ የበሽታው መከላከል ስራ ሂደት አስተባባሪ አቶ ፍስሐ ተናግረዋል።
ከበባውና ክልከላው የፈጠረው የመድኃኒት እጥረት ነበር። ጦርነቱ የፈጠረው ብዙ መድኃኒት ተጠቃሚዎች ወደ ተለያየ ቦታ የሄዱበትና የጠፉበት ሁኔታም ነበር። ወደ 46 ሺህ አካባቢ የኤች አይ ቪ መድኃኒት ተጠቃሚዎች ነበሩን። ከጦርነቱ በኋላ ግን እስካሁን ድረስ ወደ 37,000 አካባቢ ነው ያለው። አሁንም የሚቀሩን በሽተኞች አሉ። ለምሳሌ ወደ ሌላ ቦታ ሄደውም ሊሆኑ ይችላሉ። ከጊዜያዊ አስተዳደሩ ከሚያስተዳድረው ውጭም ሊሆኑ ይችላሉ። ወደ ሱዳንም ሄደው ሊሆኑ ይችላሉ እና በዚህ ላይ አዳዲስ ደግሞ በደማቸው ኤች አይ ቪ ያለባቸው ወገኖችም አሁን ወደ ሕክምና እያያያዝን ወደ ኮርቱ እየገቡበት ያሉ ሁኔታ ነው ያለው እና በትግራይ በተለይ አሁን ካልሰራንበት ኤች አይ ቪ የመጪው ትውልድ የመኖር ተስፋ የሚያጨልም ሁኔታ ነው ያለው ማለት ነው።
በትግራይ ክልል ያለውን የኤች አይ ቪ ስርጭት ይዞታ በሚመለከት ካለፈው ግንቦት እስከ መስከረም ወር የተካሄደው ጥናት ትኩረት ያደረገ የውይይት መድረክ በመቀለ ከተማ ተዘጋጅቶ ነበር። የክልሉ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለም
አብ ከተማታት አዚዩ ዝለዓለ ዝርግሐ ከም ዘለዎ
በከተሞች የቫይረሱ ስርጭት ከፍ ያለ ነው። ከወንዶች ይልቅ ሴቶች የበለጠ ተጋላጭ ናቸው። አዳዲስ በቫይረሱ የሚያዙ ፖዚቲቭ ስራ የተሰማሩ ሴቶችና ወጣቶች በብዛት እንዳሉ እየታየ ነው። በጎርጎሮሳውያን 2030 በአለም አቀፍ ደረጃ HIV AIDS የጤና ጠንቅ እንዳይሆን ተብሎ እቅድ ተቀምጧል። ይህ ከ6 አመት በኋላ ማለት ነው። እኛ አሁን ይሄድንበት ባለው አካሄድ ግን ጥሩ ውጤት አናመጣም።
በመድረኩ የቀረቡ ጥናቶች በክልሉ ከ20 አመት በፊት ከነበረው የቫይረሱ መስፋፋት ጋር ሲነጻጸር በአሁን ጊዜ መጨመሩን የጠቆሙ ሲሆን ይህም በክልሉ ከ20 አመት በላይ የተሰራው የኤችአይቪ መከላከል ስራ ወደ ኋላ መመለሱን የሚያሳይ መሆኑን ተመልክቷል። ከጦርነቱ በፊት 1.2 ከመቶ የነበረው የክልሉ የቫይረሱ ስርጭት በአሁን ወቅት 3 ከመቶ መድረሱም ተገልጿል። በተለይ በመቀለ ከተማና በክልሉ ደባዊ ዞን ደግሞ ስርጭቱ ከ6 በመቶ በላይ መድረሱን ነው የተገለጸው። በተፈናቀሉ ማዕከላት በተደረገ ጥናት የቫይረሱ ስርጭት 5.5 በመቶ መሆኑን ጥናቱ ይጠቁማል። በኢኮኖሚ ችግር የተነሳ በወሲብ ስራ በተሰማሩ ሴቶች ላይ በተደረገ ጥናት ባለፉት 5 አመታት ወደዚህ ስራ የገቡት 56 በመቶዎቹ ናቸው። በዚህ ስራ ከተሰማሩት 8.6 በመቶ የሚሆኑት ቫይረሱ በደማቸው እንዳለ የተገለጸ ሲሆን ለንጽጽር በ2007 ዓ.ም 1.2 በመቶ እንደነበር ጥናቱ ያሳያል። በክልሉ ለሚታየው የቫይረሱ መስፋፋት ምክንያቶች አቶ ፍስሐ ሲዘረዝሩ
ጥናቱ በ20 ገጠር ወረዳዎችና በ10 ከተሞች የተካሄደው፣ ስለዚህ በድምሩ ውጤቱ የሚያሳየው ኤችአይቪ በትግራይ በእጥፍ እንደጨመረ ነው የሚያመለክተው ማለት ነው። ስለዚህ ለዚህ ደግሞ ዋናው ምክንያት አንድ ጦርነቱም ከበባውና ክልከላው የፈጠረው በኢኮኖሚ ችግር ምክንያት ወደ አልተፈለገ ስራ የገቡበት ሁኔታ ተፈጥሯል። ከዛ አልፎ ደግሞ በጦርነቱ ምክንያት በተለይ ወታደሮችም ብዙ እናቶች የጥቃት የደረሰባቸው ሁኔታ ተፈጥሯል። በትግራይ ግማሾቹ ሆን ብለው ኤችአይቪ ደማቸው ያለባቸው ወታደሮች ሆን ብለው የትግራይ ህዝብ በተለይ የትግራይ የትውልድ ሰንሰለት የሆኑ እናቶቻችን፣ እህቶቻችን፣ ልጆቻችን የደፈሩበት ሁኔታ ነው ያለውና ይሄ ደግሞ ለበሽታው መስፋፋት የራሱ የሆነ አስተዋጽኦ አለው ማለት ነው። ሌላም ብዙ ተፈናቃዮች በአንድ ካምፕ ውስጥ ሲኖሩም ለኤችአይቪ ያላቸው ተጋላጭነት በዛው ልክ ይጨምራል። ሌላው ኮንዶም የሚባል መከላከያ መሳሪያም አልነበረም። የኤችአይቪ መድኃኒትም እጥረት ነበር። ይሄ ሁሉ ተዛምዶ ኤችአይቪ የጨመረበት ሁኔታ ነው ያለው በትግራይ ማለት ነው።
አቶ በርሁን በበኩላቸው ወጣቶች ለቫይረሱ መጋለጥን በተመለከተ የሚያሳዩትን ቸልተኝነት ሊስተካከል ይገባል ብለዋል።
አሁንም ወጣቱ የኤችአይቪ ሰለባ የሆነ ነው። ምናልባት ብዙ የማይፈልጉ የሚባሉ ነገሮችም አሉ። አንድ በሽታ ከበሽታ ማነጻጸር ኤችአይቪ ከ12 ሰዓት በኋላ የለም የማለት አቅልሎ የመመልከት ነገር እና ከሌላ በሽታ ጋር እያስተያዩ ኤችአይቪ መድኃኒት ከወሰድክበት መኖር ይችላለህ የሚባሉ ነገሮች አሉ። ይሄ ጭራሽ የተሳሳተ አመለካከትና መጥፎ አባባል ነው። የሄደበት ሁሉ እየያዘ አገር ሊያፈርስና አገር ሊያጠፋ የሚችል በሽታ ነው። ፖዚቲቭ ከመሆን ራሱን መጠበቅ ጤንነቱን ይዞ እንዲሄድ ነው የሚያስፈልገው እንጂ በሽታ እያነጻጸሩ ያልሆነ መጥፎ ድርጊት ላይ መግባቱ አላስፈላጊ ነው ባይ ነው።
በኢትዮጵያ ኤችአይቪ በደማቸው የሚገኝ ሰዎች ቁጥር ከ600,000 በላይ መድረሱንና በየአመቱ ከ7,000 በላይ ሰዎች በቫይረሱ እንደሚያዙ ከጤና ሚኒስቴር የተገኘ መረጃ ያሳያል። የስርጭቱ ደረጃ ከ1% በላይ ከነበረበት ቀንሶ አሁን 0.87 በመቶ መድረሱም መረጃው ያመለክታል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ሙልጌታን ለዘገባው እናመሰግናለን። ተከታዩ ዝግጅታችን ደግሞ በወጣቶች ዘንድ እየጨመረ የመጣው ኤችአይቪ ኤድስ የወረርሽኝ ስጋት መፍጠሩን ይመለከታል። ከአመታት በፊት ኢትዮጵያ ውስጥ የበርካታ ሰዎችን ህይወት የቀጠፈው ኤችአይቪ ኤድስ አሁንም ወረርሽኝ ሆኖ እንዳይከሰት ስጋት ፈጥሯል። በተለይ በወጣቶች ዘንድ የሚታየው የሱስ ተጋላጭነት መጨመር፣ የወሲብ ጓደኛ ማብዛት እና ለኤችአይቪ ኤድስ ይሰጥ የነበረው ትኩረት መቀነስ ለቫይረሱ ስርጭት መጨመር ምክንያት እየሆነ መምጣቱን የጤና ሚኒስቴር አመልክቷል። በዚህ ዙሪያ የጤና ሚኒስቴርንና የተላላፊ በሽታዎች ባለሙያ አነጋግሬ ያሰናዳሁት ዘገባ ቀጥሎ ይቀርባል። ባለፉት አመታት ኤችአይቪ ኤድስ በዓለም አቀፍ ደረጃም ይሁን በሀገር ደረጃ በከፍተኛ ሁኔታ ቢቀንስም አሁንም በዓለም ላይ አሳሳቢ ከሚባሉ ወረርሽኞች አንዱ ሆኖ ቀጥሏል። የተባበሩት መንግስታት ድርጅት በዚህ አመት ይፋ ባደረገው ሪፖርት ከሳህራ በታች ባሉ የአፍሪካ ሀገራት አዲስ በቫይረሱ የሚያዙ ወጣት ሴቶችና ታዳጊዎች ቁጥር በከፍተኛ መጠን መጨመሩን አመልክቶ አፍሪካ የቫይረሱ ማዕከል ሆና እንድትቀጥል እንዳደረጋት አስታውቋል። በኢትዮጵያም ቫይረሱን ስርጭት ከአንድ ከመቶ በታች ማውረድ ቢቻልም እንደ ጋምቤላና አዲስ አበባ ባሉ አካባቢዎች ግን የቫይረሱ ስርጭት ከ3.5 ከመቶ በላይ ሆኖ መቀጠሉን በጤና ሚኒስቴር የኤችአይቪ መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፈቃዱ ያደታ ይገልጻሉ።
እንግዲህ ከፍተኛ ስርጭት ያለው ጋምቤላ ክልል ነው፣ ከዛ አዲስ አበባ ነው። ዋናው ምክንያት ምንድነው? የጋምቤላው ከባህላዊና ጎጂ ልማዳዊ አሰራሮች አሉ። ከነዚህ ጋር በተያያዘ አንዳንድ የኤችአይቪ ስርጭትን ሊያፋፍሙ የሚችሉ ሁኔታዎች አሉ። በተለይ የወንዶች ግርዛት አንዱ ችግር ነበርና እዛ ላይ እኛ በተቻለን መጠን ልዩ የሆነ የትግበራ ስትራቴጂ ቀርጸን እየሰራንበት እንገኛለን። አዲስ አበባ ደግሞ የሀገሪቷ ትልቋ መዲና ናት። የተለያየ አርቲፊሻል አርባናይዜሽን አለ፣ የሶሽዮ ኢኮኖሚክ ዲፍረንሶች አሉ። በተለያየ ምክንያት የሴተኛ ዳሪዎች ብዛት አሉ እና ብዙ የሪስክ ቢሄቨሮች ስላሉ ዩኒቨርሲቲዎች ያሉበት የተለያዩ የንግድ ቀጠናም ስለሆነች አዲስ አበባ ውስጥ ከፍ ይላል።
ኢትዮጵያ ውስጥ በየዓመቱ አዲስ በቫይረስ የሚያዙ ሰዎች ቁጥር ከ8000 ሲበልጥ በዓመት 11000 ሰዎች በበሽታው እንደሚሞቱ የጤና ሚኒስቴር መረጃ ያሳያል። ከነዚህ ውስጥ አብዛኞቹ ወጣቶችና አፍላ እድሜ ላይ የሚገኙ ልጆች መሆናቸውን አቶ ፈቃዱ ይናገራሉ። ወጣቶች ለቫይረሱ የበለጠ ተጋላጭ ለመሆናቸው የተለያዩ ምክንያቶች አስተዋጽኦ እንደሚያደርጉ አቶ ፈቃዱ ይናገራሉ። ከነዚህ ውስጥ አንዱ በተለይ በሽታውን እንደሌለ አድርጎ እስከ ማሰብ የደረሰ መዘናጋት መሆኑን ያሰምሩበታል።
ኤችአይቪ ጋር ሰው ኖርማሊ መኖር እንደሚችል፣ ኤችአይቪ ፖዚቲቭ ሆኖ ከኤችአይቪ ነጻ የሆነ ጀነሬሽን ማፍራት እንደሚችል፣ ፕሮዳክቲቭ ሆኖ ሰርቶ መኖር እንደሚችል ደረጃ ላይ መድረሳችን አዲሱ ጀነሬሽን እንዲዘናጋ ያደረገ ይመስለኛል። በፊት ኤችአይቪ ምን ያክል ሰውን እንደሚጎዳ፣ ሰዎች ታሞ ምን ያክል እንደሚማቀቁ፣ እናም ደግሞ የሞቱ ምጣኔ በየቀኑ ቀብር እንደነበረ፣ ሰዎች ትሮማታይዝድ ሆኖ በጣም ይከላከሉ ነበር እና አሁን ላይ ያለ ግን የአሁኑ ጀኔሬሽን ምናልባት በትምህርት ቤት እና በሚዲያ ካልሰማ በስተቀር አይቶ ተቃጥሎ ስላላየ አንድ እሱ ነው።
ሌላው አቶ ፈቃዱ ለስርጭቱ ምክንያት አድርገው የሚገልጹት የበይነ መረብና የማህበራዊ ሚዲያ ትስስር ገጾችን ነው። በኢትዮጵያ የተለያዩ አካባቢዎች ከተስፋፉት ጫት ቤቶች፣ ሺሻ ቤቶች፣ ማሳጅ ቤቶችና አደንዛዥ እጾች ጋር ተደምሮ ማህበራዊ ሚዲያዎች ወሲብ ነክ መረጃዎችን ያለ ገደብ ማሰራጨታቸው ወጣቶችን ለልቅ የግብረ ስጋ ግንኙነት ያጋለጡ ሲሆን ለቫይረሱ ስርጭት መጨመር አስተዋጽኦ ማበርከታቸውን ነው አቶ ፈቃደም ያስረዱት።
ዘመኑ ያፈራው ይሄ ግሎባላይዜሽን የሶሻል ሚዲያው በጣም አጋላጭ ነው የሚል እምነት አለኝ። ምክንያቱም ኢንተርኔት አክሰሶች አሉ። ያንን በማየት በጣም ታዳጊና ፒውር የሆኑ ካንትሪዎች ደግሞ አመዛዝኖ ስለማያዩት ያዩትን ሁሉ ነገር ሆኖ መገኘት ይዝልንትን ስለሚሆናቸው ይህ ከትዳር በፊት ወይ ደግሞ ከጋብቻ በፊት ራስን ገድቦ የመኖር ወይ ደግሞ አንድ ለአንድ የመታቀብ እና የመሳሰሉት ችግር ይመስለኛል። ድሮ የኢትዮጵያ ባህልም የኢትዮጵያ የእምነት ዶክትሪንም እናም ደግሞ የአባቶች እምነት ከጋብቻ በፊት የግብረ ስጋ ግንኙነት በጣም የተከለከለ የሚወገዝ ነው። አሁን ግን ችላ የተባለ እንደ ዘመናዊነት የተወሰደ የሚመስል ሁኔታዎች አሉ። ኢቨን እርግዝናን በሚፈሩት ልክ ኤችአይቪን አይፈሩም የሚል መረጃዎች አሉ።
የተባበሩት መንግስታት ድርጅት ሪፖርት የስርጭቱ መጠን ከወንዶች ጋር ሲነጻጸር በተለይ በወጣት ሴቶችና ልጃገረዶች ዘንድ በ71 ከመቶ ከፍ ያለ መሆኑን አስታውቋል። በተለይ በምስራቅና ደቡብ አፍሪካ የሚኖሩ እድሜያቸው ከ10 እስከ 19 በሚሆኑ ልጃገረዶች ዘንድ ያለው የኤችአይቪ ስርጭት በቀውስ ደረጃ ላይ መሆኑንም አመልክቷል። ዩናይትድ ስቴትስ በሚገኘው ጆርጅ ታውን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑትና በኤችአይቪ ኤድስ ወረርሽኝ ዙሪያ በርካታ ጥናቶችን ያካሄዱት ዶክተር ሰብለ ካሳዬ በተለይ ወጣት ሴቶች ልጆች ለቫይረሱ ተጋላጭ የሆኑበትን ምክንያት ያስረዳሉ።
And there are a number of reasons that I think could contribute to that.
ለዛ አስተዋጽኦ የሚያደርጉ በርካታ ምክንያቶች አሉ። በመጀመሪያ ደረጃ የእድሜ እኩዮቻቸው ምርመራ በማድረግ በደማቸው ውስጥ ኤችአይቪ መኖር አለመኖሩን የማረጋገጥ ልማድ ከሌለ ቫይረሱ በቀላሉ ይሰራጫል። ምርመራ በቅድሚያ ልናደርገው የሚገባው ቁልፍ ነገር ነው። አንዳንዴ ተራ የሚመስሉንን ነገር ግን በጣም ጠቃሚ የሆኑ ልማዶችን በማስቀጠል ዙሪያ ትኩረት ማድረግ ይኖርብናል። ሌላው ወጣት ሴቶች ወደ ወሲብ እንዲገቡ የሚያደርጋቸውን ማህበራዊና ባህላዊ ሁኔታዎች ለማስተዋልም አስፈላጊ ነው። ከወሲብ በፊት ማድረግ ያለባቸው ጥንቃቄዎች ያውቃሉ? ራሳቸውን መጠበቅ ይችላሉ ወይስ ከቁጥጥራቸው ውጪ በሆነ ሁኔታ ነው የሚፈጽሙት? የገንዘብ ጥያቄ አለባቸው የሚሉት ሁሉ ተጋላጭነታቸውን የሚጨምሩ ጉዳዮች ናቸው።
ስራ አጥነትና ሌሎች ማህበራዊና ኢኮኖሚያዊ ተግዳሮቶች ወጣቶችን ለኤችአይቪ ኤድስ ተጋላጭ የሚያደርጉ ተጨማሪ ተግዳሮቶች መሆናቸውን የሚገልጹት አቶ ፈቃደም ስርጭቱ ካለ ቫይረሱ መልሶ በሀገር ደረጃ ወረርሽኝ ሊሆን የሚችልበት ሁኔታ መኖሩን ያሰምሩበታል።
ሀገራችን በተለያዩ ምክንያት የስራ አጥነት ችግርም እንዳለ ያም ሁሉ የማህበራዊ ኢኮኖሚያዊ ችግሮች ወደ ሴክሹዋል ትራንዛክሽን፣ ወደ ኮመርሻል ሴክስ ወርኪንግ እና ወደ ተለያዩ ችግሮች ሊከት የሚችል መረጃዎች አሉ። ስለዚህ እኛ አሁን ጣቶች ውስጥ ትራንስሚሽኑ ካለ ተመልሶ ወረርሽኝ የማይሆንበት ምክንያት ስለሌለ በትጋት ለመስራት እና ዋና ፕሮሪቲ ፖፑሌሽን ብለን አይደንቲፋይ አድርገን በናሽናል ስትራቴጂክ ፕላን ውስጥ ነድፈን እነዚህ ሃይ ሪስክ አዶለሰንት ገርልስ እንደ ያንግ ዊመኖች ላይ እየሰራን እንገኛለን ማለት ነው።
ሌላው ለኤች አይ ቪ ኤድስ ስርጭት መጨመር ምክንያት ሆኖ የሚጠቀሰው በተለያዩ አካባቢዎች የተካሄዱና የቀጠሉ ግጭቶች ናቸው። በተለይ በጦርነት ወቅት የሚደርሱ መደፈሮች፣ የቤት ውስጥ ጾታዊ ጥቃቶችና የጤና ተቋማት ተደራሽ አለመሆን ለቫይረሱ ተጋላጭነትን እንደሚጨምሩ ዶክተር ሰብለ ያስረዳሉ።
So definitely violence of any kind, rape, intimate partner violence,
አስገድዶ መድፈር ወይም ከቅርብ አጋር የሚደርስ ጥቃትን ጨምሮ ማንኛውም በጦርነት አውድ ውስጥ የሚደርስ ጥቃት ለኤችአይቪ ቫይረስ ያለውን ተጋላጭነት ይጨምራል። ምክንያቱም ግጭት ከአዲስ ተጋላጭነት በተጨማሪም የሕክምና ፕሮግራሞችና የቫይረሱን ስርጭት ለመከላከል ይሰሩ የነበሩ ስራዎችን ሁሉ ያስተጓጉላል። ከቫይረሱ ጋር የሚኖሩ ሰዎችም ሕክምናቸው ይቋረጣል፣ ቫይረሱንም ሊያስተላልፉት ይችላሉ። ይሄ ወረርሽኙ እንዲባባስ ያደርጋል።
በኢትዮጵያም በትግራይ፣ በአማራ፣ በኦሮሚያና በሌሎች አካባቢዎች ግጭቶች ያስከተሏቸው ጾታዊ ጥቃቶች፣ የጤና ተቋማት ውድመትና ተደራሽነት ከኤችአይቪ ኤድስ ጋር ተያይዘው የሚሰጡ አገልግሎቶችን አስተጓጉሏል። ሆኖም አቶ ፈቃደ እንደሚሉት የጤና ሚኒስቴር እንደዚህ አይነት ግጭቶች ሲነሱ ችግሩን ለመቆጣጠር አስቀድሞ የሚዘጋጅ በመሆኑ ችግሩን መልሶ መቆጣጠር እንደቻለ ያስረዳሉ። እስካሁን በተሰሩ ኤችአይቪ ኤድስን የመከላከልና የመቆጣጠር ስራዎች ጥሩ ውጤት መመዝገቡ በኤችአይቪ ቫይረስ ታሞ የሚማቀቅ ሰው እንዳይኖር፣ በበሽታው የሚሞቱ ሰዎች ቁጥርም በከፍተኛ ሁኔታ እንዲቀንስ፣ የኤችአይቪ ኤድስ ስርጭት ምጣኔ ሀብትም እንዲቀንስ ረድቷል። በቫይረሱ የተያዙ ሰዎችም ቀደም ሲል አወሳሰድ አስቸጋሪ በሆነ መልኩ ብዙ መድኃኒቶችን ከመውሰድ በቀን አንድ ክኒን ብቻ በመውሰድ ከቫይረሱ ጋር ከመኖር ባለፈ በሽታው ወደ ሌሎች ሰዎች እንዳይተላለፍ ማድረግም ተችሏል። ዶክተር ሰብለ እንደሚሉት አሁን እየተደረጉ ባሉ ጥናቶች ደግሞ መድኃኒቱን በሁለት ወይም በስድስት ወር አንዴ መውሰድ የሚያስችሉ ግኝቶች ላይ እየተደረሰ ነው። ኤችአይቪ እንዳይዝ የሚሰጥ ክትባት ወይም ኤችአይቪ ከያዘ በኋላ የሚፈውስ መድኃኒት ግን እስካሁን አልተገኘም። በመሆኑም የሕክምና መሻሻሎቹ ህብረተሰቡን በተለይ ወጣቶችን ሊያዘናጉ እንደማይገቡና ራሳቸውን ከቫይረሱ እንዲጠብቁ አቶ ፈቃደ ይመክራሉ።
ሳይለንት ኪለር ነው ኤችአይቪ። ምክንያቱም ሰው እንደተያዘ ስለማይታመም፣ መች እንደተያዘ ስለማያውቅ እና ከማን እንደተያዘም ስለማያውቅ ጫንቃው ላይ ከወጣ በኋላ ስለሚያገኘው አሁን ያለው ወጣት ማንንም ባያምን ለማንኛውም አይነት የግብረ ስጋ ግንኙነት ሲጋለጥ አስገዳጅ ሆኖ ከተገኘ በኮንደም መጠቀም፣ አለዛ ግን ከጋብቻ በፊት መቆጠብ፣ አንድ ለአንድ መወሰን በጣም አስፈላጊ ነው የሚል እምነት አለኝ። ማንኛውም ወጣት በሚያደርገው ሁሉ ግራና ቀኝ አይቶ ራሱን ቢጠብቅ ማሳሰብ እወዳለሁ።
በጤና ጥበቃ መረጃ መሰረት በአሁን ወቅት ኢትዮጵያ ውስጥ ከ610,000 በላይ ዜጎች ከቫይረሱ ጋር የሚኖሩ ሲሆን ከ500,000 በላይ የሚሆኑት ደግሞ የጸረ ኤችአይቪ መድኃኒት ይወስዳሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እየተከታተላችሁት ያላችሁት ሳምንታዊውን የጋቢና መሰናዷችንን ነው። አሁን የምሽቱ የእንግዳ ሰዓታችን ላይ ደርሰናል። የምሽቱ እንግዳችን በተባበሩት መንግስታት ድርጅት የኤችአይቪ ኤድስ ፕሮግራም ወይም ዩኤን ኤድስ ከፍተኛ አማካሪ የሆኑት ዶክተር አምሃ ናቸው። ዶክተር አምሃ ኃይሌ ከአስማማው ጋር ባደረጉት ቆይታ በዓለም አቀፍ ደረጃ በሽታው ስላለበት ሁኔታ ከሚያብራሩበት ይጀምራል።
የበሽታው ስርጭት ዓለም አቀፍ ደረጃ የዛሬ 10-20 ዓመት ከነበረው በጣም ከፍተኛ የሆነ መሻሻል ያሳየበት ነው። እንደ ዓለም በአጠቃላይ ከኤድስ ጋር የተያያዘው ሞት እና የኤችአይቪ ስርጭቱ በ75% የቀነሰበት ሁኔታ ነው ያለው እና አሁን በዓመት የሚያዙ ሰዎች ቁጥር ወደ 1.9 ሚሊዮን አካባቢ በዓለም አቀፍ ደረጃ ዝቅ ብሏል። ብዙ ሀገሮች በተለይ ከዚህ ከመድኃኒቱ ጸረ ኤችአይቪ መድኃኒት ከመጀመር ጋር ተያይዞ ብዙ ሀገሮች ይሄ የኤችአይቪ ስርጭቱን ከመቆጣጠር አንጻር አጥጋቢ የሚባል ጥሩ የሚባል ለውጥ ያሳዩበት ሁኔታ ነው ያለው እና ግን ያው ስቲል 1.9 ሚሊዮን ሰዎች በዓመት ይያዛሉ ማለት በጣም ትልቅ ቁጥር ነው።
የበሽታው ስርጭትም እየጨመረ የመጣበት ሁኔታ አለ ከቅርብ ጊዜያት ወዲህ የሚሉ አንዳንድ ሪፖርቶችን እንመለከታለን። በእርግጥ እየጨመረ የመጣባቸው ሁኔታዎች አሉ። አሁን የትኞቹ አካባቢ ላይ ስበርቷል?
ትናንሽ ጂኦግራፊ ፖኬቶች ናቸው። አሁን እንደ ድሮ እንደ አገር ወይንም አጠቃላይ ማህበረሰቡን በሚያጠቃ መልኩ የመጨመር ሁኔታ የለም። ያለው የተወሰኑ የተለዩ የህብረተሰብ ክፍሎች ጋር ላይ በተለየ ሁኔታ ግን የመጨመር የሚያሳይበት ሁኔታዎች አሉ። ለምሳሌ አደንዛዥ እጽ በመርፌ የሚጠቀሙ ሰዎች አዲስ ኢመርጅ የሚያደርግበት አካባቢዎች ላይ በእነዚህ ማህበረሰብ ክፍሎች አካባቢ ኤችአይቪ ስርጭቱ እንደ አዲስ ይጨምር ታያለ። ወይንም ደግሞ አንዳንድ ሀገሮች ላይ ሴተኛ አዳሪዎች ላይ የነበረው የኤችአይቪ ስርጭት ጥሩ ተቆጣጥሮት የነበረው እንደገና ወደ መጨመር የሚገባበት ሁኔታ እንጂ እንደ አገር በአገር ደረጃ ያለ የመጨመር ትሬንድ ብዙም አይታይም። ምክንያቱም ይሄ የጸረ ኤችአይቪ መድኃኒቱ በስፋት እየተስፋፋ ነው፣ በስፋት እየተሰጠ ነው እና እሱ በጣም ትልቅ ለውጥ አምጥቷል። ሆኖም ግን እንደ ዓለም አቀፍ ከተቀመጠው ከነበረው ግቡ ምን ነበረ? ለ2020 በ75% 2010 ከነበረው በ75% መቀነስ የአዲስ የሚያዙ ሰዎችን ቁጥር የሚል ነበረ እና ከኤችአይቪ ጋር የተያያዘውን ሞት በ75% የመቀነስ የሚል ነበር። ብዙ ሀገሮች ያንን በ10 ዓመት ውስጥ ማሳካት አልቻሉም ነበር፣ በ5% ለመቀነስ አልቻሉም ነበር። ሆኖም ግን በአብዛኛው ሀገር ያለው ትሬንድ የመቀነስ ነው።
በማህበረሰቦች መካከል አሁን ካነሱልኝ ተለይተው በዚህ ጉዳይ ላይ ትኩረት ከሚደረግባቸው ባለፈ በአካባቢ ደረጃ ኢትዮጵያ ውስጥ ምንድን ነው የሚመስለው? በክልሎች ደረጃ
አሁን አንደኛው ሌላው ልዩነት በክልሎች መካከል ነው እና ገጠርና ከተማ፣ ያው ከተሞች በጣም የተጠቁ ናቸው። ለዛ ነው አዲስ አበባ አሁን በጣም ከፍ ብሎ ያለ ስርጭት ያለባቸው አዲስ አበባ፣ ድሬዳዋ፣ ሐረር እና ጋምቤላ ናቸው። ጋምቤላ ገጠር ከተሞችም አሉበት። የጋምቤላ የተለየ ሁኔታ ነው ያለው። አዲስ አበባ ያው ከተሞች ስለሆኑ አዲስ አበባ፣ ድሬዳዋና ሐረሪ ስርጭታቸው ከፍ ያለ ነው። ወደ 3% ከ2.5 እስከ 3.5 መካከል ላይ ያወድቃሉ። እነዚህ ከፍተኛ ስርጭት ያለባቸው ናቸው። ጋምቤላ ግን ገጠር ከተሞችም ጭምር የተጠቁበት ሁኔታ ነው ያለው እና የጋምቤላ ስርጭት ከሀገራዊ አማካኙ በጣም ከፍ ያለ ነው። ከ2.9 ምናምን አካባቢ ነው እና ያ ማለት ጋምቤላ ላይ በተለየ መልኩ ክልሉ የተጠቃበት ሁኔታ አለ ማለት ነው። እንግዲህ ብዙ ነገሮች አስተዋጽኦ ያደርጋሉ እንደዚህ ሪጅናል በክልል መካከል ያለው ልዩነት። ከዛ በተጨማሪ እንግዲህ ያው አማራ፣ አፋርም ከሀገራዊ ስርጭቱ ትንሽ ከፍ ብለው ያሉ ናቸው። አንዳንዶቹ ደግሞ ያው ከሀገራዊ ስርጭቱ አንጻር በጣም ዝቅተኛ ስርጭት ያለባቸው ናቸው እና ኦሮሚያ፣ አፋር ሳይሆን ሶማሌ እና አንዳንዴ ደቡብ፣ አሁን ማዕከላዊ ደቡብ እና ደቡብ ስርጭታቸው ከሀገራዊ እንትኑ በታች ሆኖ የሚታይበት ሁኔታ አለ እና በክልሎች መካከል ልዩነት አለ። በክልል መካከል ብቻ ሳይሆን በወረዶች መካከልም በጣም ሰፊ ልዩነት አለ እና አጠቃላይ ካሉን ወደ ከ1150 በላይ ወረዳዎች አሉ። ከነዛ ውስጥ ወደ 300 የሚሆኑት ናቸው በከፍተኛ ሁኔታ በኤችአይቪ ስርጭቱ የተጠቁት እና አብዛኞቹ ከተማ ነክ ቀመስ የሆኑ ናቸው። አንዳንዶቹ ደግሞ የከተማ አካባቢ ያሉ የገጠር ወረዳዎች ናቸው። በተለይ እነዚህ ትላልቅ ፕሮጀክቶች ያሉባቸው ወረዳዎች እና እንዳልኩ በወረዳም በክልልም ደረጃም ልዩነቶች አሉ።
በኢትዮጵያ ውስጥ በተለይ ባለፉት 4-5 ዓመታት በከፍተኛ ሁኔታ ግጭቶች ተበራክተዋል፣ ጦርነቶች ሲካሄዱ ነበር። እነዚህ ሁኔታዎችስ ምናልባት በስርጭቱ ሂደት ውስጥ ቅድም በገለጿቸው አካባቢዎች ላይ በአንዳንዶቹ ጦርነቶች የሚካሄዱባቸው የነበሩ ናቸው እና በራሱ አስተዋጽኦ አድርጓል ለዚህ ሁኔታ ማለት እንችላለን?
አንድ የወጣ ጥናት ነበር። ለምሳሌ 2023 በፈረንጆቹ የትግራይ ክልልን በተመለከተ 30-40 የሚሆኑ ጤና ጣቢያዎችን የነበራቸውን አገልግሎት ተመልክተው ነበር እና ከጦርነቱ በፊት እና ከጦርነቱ በኋላ እና ከጦርነቱ በፊት ከነበሩት የኤችአይቪ መድኃኒቱን እየወስዱና የከታተሉ ከነበሩት ሰዎች ወደ 3000 አካባቢ የሚሆኑ ሰዎች እነዚያ 40-30 የሚሆኑ ጤና ጣቢያዎች ውስጥ 800 የሚሆኑት አካባቢ ብቻ ነበር መድኃኒታቸው በጦርነቱ ወቅት መጥተው ይወስዱ የነበረው እና አብዛኞቹ ኦልሞስት ከሁለት ሶስተኛ የሚሆኑት ጸረ ኤችአይቪ መድኃኒት የሚጠቀሙ ሰዎች በጦርነቱ ወቅት መጥተው መድኃኒታቸውን እየወሰዱ አልነበረም ማለት ነው። ያ የሚያሳይ ምንድን ነው? አገልግሎቱ በከፍተኛ ሁኔታ የተቆራረጠበት ሁኔታ ተፈጥሮ ነበር ማለት ነው። ያ ምንን ይፈጥራል? ሰዎቹ መድኃኒታቸውን በትክክል በማያስዱበት ጊዜ በደማቸው ውስጥ ያለው የቫይረስ መጠን ይጨምራል። ምንም ጥያቄ የለውም። ያ ማለት ወደ ሌሎች ሰዎች የማስተላለፍ እድላቸው በከፍተኛ ሁኔታ ይጨምራል ማለት ነው። እና ሌሎችም አገልግሎቶችም ራስን ለመከላከል የሚጠቅሙ የኮንደም ስርጭት፣ የኤችአይቪ ምርመራ፣ ከእናት ወደ ልጅ የነበረው አገልግሎት የመሳሰሉ ያው ቀንሰዋል። አሁን በ2016 የነበረው ሪፖርት ላይ የትግራይ ክልልን ሪፖርት ስትመለከቱ በአብዛኛው ነገር ወደኋላ ቀርቶ ታገኘዋለህ። የእናቶችና ህጻናት የኤችአይቪ መድኃኒት፣ ጸረ ኤችአይቪ መድኃኒት ምርመራን በተመለከተ ያለው እንዳለ አጠቃላይ እንትኑ አማራም የመቀነስ ምልክት እያሳየ ነው። ይሄ የሆነው ያው ከግጭቱ ጋር ተያይዞ ሊሆን እንደሚችል ይገመታል እና በቀጥታም እንግዲህ ዳታ ሰብስቦ በጥናት ማረጋገጥ የሚያስፈልግ ነው የሚሆነው። ምን ያህል አስተዋጽኦ አድርጓል ይሄ ጦርነት የኤችአይቪ ስርጭቱ ከመጨመር አንጻር፣ ከጦርነቱ በፊት የነበረው ስርጭት ምን ይመስላል፣ አሁን ከጦርነቱ በኋላ ወይም በጦርነቱ ወቅት ያለው ስርጭት ምን እየመሰለ ነው የሚለውን በደንብ መሬት ላይ ያለውን ዳታ ምርመራ አድርጎ አሁን በሀገር አቀፍ ደረጃ ይሄ የህዝብና እንትን የዴቼስ ዴሞግራፊክ ሰርቬ የምንለው አለ። እሱ እየተሰራ ነው። የእሱ ውጤት በቅርቡ ሲመጣ በግልጽ በዳታ አስደግፎ ወይም መተንተን የሚቻል ይሆናል።
ምንስ መደረግ አለበት? በቀጣይ ሊሰሩ የሚገባቸው የሚገባው ምንድን ነው ይላሉ?
ድሮ ከነበረው ድጋፍ መቀዛቀዝ በጣም አለ። ሌሎችም ደግሞ ቅድሚያ የሚሰጣቸው ነገሮች እንደ ኮቪድ የመሳሰሉ ነገሮች ከመምጣታቸው ጋር ተያይዞ ያለውን ሀብት የሚሻሙበት ሁኔታ ተፈጥሯል። እና ለዛ ነው እንደ ሀገርም እንደ ዓለምም ትኩረት ተደርጎ ባለችው ገንዘብ ለውጥ የሚያመጣ ስራ ላይ ትኩረት መደረግ አለበት የሚል ግፊት አለ። ከዓለም አቀፍም ያው እንደ ሀገርም ያንን ለማድረግ ነው እየሞከርን ያለ ነው። ቅድሚያ ሰጥተን ቅድሚያ ሊሰጣቸው የሚገባቸውን የህብረተሰብ ክፍሎች እና አካባቢዎች ትኩረት አድርገ መስራትን ያለብህ ያለህ ሀብት በጣም ከዓለም አቀፍ የምታገኘው ከሀገር ውስጥም የሚገኘው ሀብት በጣም እያነሰ በሚመጣበት ጊዜ በዛ ገንዘብ ትልቅ ለውጥ ላመጣ የምችለው ምን ብሰራ ነው የሚለውን ማሰብ በጣም ያስፈልጋል። እና በዛ ሀሳቤ ትኩረት የሚሰጣቸው የህብረተሰብ ክፍሎች እና አካባቢዎችን ለይቶ መስራት በጣም አስፈላጊ ነው እና ያን ለይቶ ለመስራት ሙከራ እየተደረገ ነው እና አሁን በተለይ ኮንዶም ላይ ሰፊ ስራ መስራት ያስፈልጋል። ኮንዶም በሁሉም አካባቢ እንዲገኝ ከማድረግ አንጻር ህብረተሰብ ክፍል በተለይ ተጋላጭ የሆነ ህብረተሰብ ክፍሎች ኮንዶም እንዲጠቀሙት ከማድረግ አንጻር ሰፊ ስራ መስራት ይጠበቅብናል። ምክንያቱም ኮንዶም አንዱ ትልቁ የመከላከያ መንገድ ነው። ሁለተኛ ወጣቶችን በተለይ ይሄ ራስን በአንድ መወሰንን የመሳሰሉ ወሲብ ከመጀመር መዘግየትን የመሳሰሉ ነገሮችን ለወጣቶች ማስተማር እንደገና ክህሎታቸውም እንዲጨምር በትምህርት ቤት ሰፊ ስራ መስራት ያስፈልጋል። ትምህርት ቤቶች ስቲል ትልቅ ሚና መጫወት አለባቸው። ምንም እንኳን አብዛኛው ስራ የጤና ሴክተሩ ወይም የጤና ዘርፉ ስራ እየሆነ ቢመጣም የኤችአይቪ ኤድስ ጉዳይ ጸረ ኤችአይቪ መድኃኒቱ ከመምጣቱ አንጻር አሁንም አንዳንድ ግን ወሳኝ የሆኑ ባለድርሻ አካላት አሉ እንደ ትምህርት ያሉ እና እንደ ትላልቅ ኢንቨስትመንት ፕሮጀክቶች እነዚህ ሁለቱ ትምህርት ተማሪዎቹንና አስተማሪዎቹን ትኩረት አድርገው እነዚህ ትልልቅ ፕሮጀክቶች ደግሞ በስራቸው ያሉ ሰራተኞችን ትኩረት አድርገው ሰፊ ስራ መስራት አለባቸው።
ዶክተር አመሀ በዛሬው የፕሮግራማችን ላይ ተገኝተው በዚህ ጉዳይ ላይ ሀሳቦትን ስላካፈሉን በጣም እናመሰግናለን። ለነበረን ቆይታም በአሜሪካ ድምፅ አድማጮቻችን ስም ከልብ አመሰግኖታለሁ። መልካም ጊዜ ይሁንልዎት።
በጣም አመሰግናለሁ። እኔም ለቪኦኤ ለሰጠኝ እድል መልካም ጊዜ ይሁንላስ።
ለዛሬ የነበሩን የጋቢና መሰናዶች ይህን ይመስሉ ነበር። በሚቀጥለው ሳምንት ሌላ በወጣቶችን በሚመለከት ርዕስ ዳግም እስከምንገናኝ መልካም ሳምንት እንዲሆንላችሁ እመኛለሁ። ሳስተናግዳችሁ የቆየሁት ስመኝሽ የቆየ ነበርኩ። ሰላም።